ይህ የኢትዮጵያ ድምፅ የሬዲዮ አገልግሎት ነው። የኢትዮጵያ ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
እንደምንሰንታችኋል ዛሬ ቀኑ ግንቦት 5 ቀን 2015 ዓ.ም ድረስ ሳምንታዊ ዝግጅታችን ጀምራል። ወቅታዊ ጉዳዮች ላይ እንወያያለን። በቅድሚያ ግን ለእናቶች እንኳን ነገ የሚከበረው የእናቶችን ቀን በማስታወስ እንኳን ለእናቶች ቀን አደረሳችሁ እንላለን። ብዙ ጊዜ እናቶች ብለን በመንጠራበት ጊዜ ወላጅ እናቶችን ልጅ ያላቸው እናቶችን ይሆንና እነዛ ደግሞ አክስት አያትም እህትም የጎረቤት ሰውም ሆነው አበልጅም ሆነው ያሳደጉን እንደሞ እንረሳቸዋለንና ይሄንን በተለይ እናት ሳይሆኑ እንደ እናት ሆነው ዘመዶቻቸውን እንደ ልጃቸው ያሳደጉ ወገኖቻቸውን እንደ ልጆቻቸው ያስጠለሉ ጎረቤቶቻቸውንም እንደራሳቸው እንደሁን ለምናው በቃ እናት ማድረግ የሚገባት ነገር አድርገው ለቆም ነገር ላበቆ እናቶች በሙሉ በአጠቃላይ ግን ለህቶቻችን ለእናቶቻችን ለአያቶቻችን እንኳን ለእናቶች ቀን አደረሳችሁናል። እርግጥ የሴቶች ቀን ያልኩኝ እንዳይመስል ግን ይሄ በተለይ ለእናቶች የእናቶችን ማስታወሻ እንድናት ሆነ ያሳደጉ ስላሉ ጎረቤቶቻችን አክስቶቻችን ዘመዶቻችን እህቶቻችን ታላቆቻችን ስላሉ እነሱን ሁሉ አጠቃለን ለማየት ያህል ነውና እንኳን አደረሳችሁ እንላለን። መልካም በዓል ይሁንላችሁ። መልካም ጊዜ እንድታታት ከቤተሰቦቻችሁ ጋር ተሳልፋላችሁ የሚል መታለ መልካም በዓል። ወደ አሸናፊ ይስማል ረሳው ተንተን
ይስማኛል ይስማኛል።
አዎ የእናቶችኛ ጋር በአመት አንድ ጊዜ እናቶችና ከብራን እንዘክራለን። በአመት አንድ ቀን ደግሞ
አሁን ወደኛም ጋር መጥቷል።
እሺ እንግዲያ አይሶ
በጣም ነው የሚከበረው።
አጥሩ አይም ትልቅ ነገር ነው። ትልቅ በጣም ትልቅ ነገር ነውና የእናቶች ቀን እዚህና ከብራለን። የአባቶችን ቀን ደግሞ የሚቀጥለው ወርና ከብራለንና እኛ ለሁሉም እንትና አድርጋለን። ግን ይሄኛው የእናቶች መሆነ የአባቶች ቀን በሚከበርበት ጊዜ ብዙ ጊዜ የሚረሱ እነዚህ አሳዳጊ ያሳደጉን ሞግዚቶችን ጨምረው ያሳደጉ እንደነት ሆነው ተንከባከው ለቁም ነገር ያደረሱትን እናቶችን እንራሳለና የወለዱልን ወንድሞ የወለዷቸው። አዎ በተለይ አሁን እንደ ኢትዮጵያ ያለ ሀገር በጣም የሚያሳድጉ አሳዳጊዎች ከእናቶች የበለጠ ባልተናነሰ መልኩ ትልቅ ትርጉም ያለበት ነው። እናሱ ለማስተዋወስ ነው። እናቶችን ብለን ስንል ደግሞ የእናቶች ቀን በሚከበርበት ዋዜማ አንድ ትልቅ አርቲስት ደግሞ አተናል ሂሩት በቀለን ባለ 7 ልጅ የልጅ ልጅና የልጅ ልጅ ልጅ ያየች አርቲስት ስለሆነች አዝናኝ ስለነበረች ያደግንባትም ስለሆነ አንቺ ነው ማለት አንቱም ይባል ነገር የላቸው አርቲስቶችና እሷንም ለማስተዋወስ ይሃል። ምናልባት በኋላ ላይ ጊዜ ካመቻ አንዷ ሙዚቃ ወይ በጀርባም ቢሆን ልናጫውትን ሞክራለን። ምቻል ከሆነ የኛ ጊዜያችን ያጠረ ስለመጣ ብዙም እንትናል አደረግም። ለማንኛቸውም ግን ሂሩት በቀለ ባለፉት 50 ምናምን አመቶች በኢትዮጵያ ሙዚቃ ህይወት ውስጥ ለኢትዮጵያኖች ብዙ አስተዋጽኦ ያደረገች በፖሊስ ኦርኬስትራ ያለች ነው የማውቀው። አሁን ሰማ ሲጀምር በሀገር ፍቅርና በጦር ስራይት የሙዚቃ ባንድ ውስጥ እንደነበረችም ሰምቻለሁ ከታሪኳ ሲነበብ ስላንድና ዛሬና
ፖሊስ መሆኗን ነው
ፖሊስ መሆኗን ነው የማውቀው። የሐረር ሸረሪት የሚላን በጣም የማይረሳ ዘፈን አለ እና እሱን ምጫት። ለማንኛቸውም ግን እቺ እንደናት ምን ቁጥራት እንደ ትልቅ ነገር እንደ ጸጋ ምናያት እናታችን ወይ እህታችን ወይ ማዝናኛችን በትላንትና ሁለት ህይወቱ አልፏል። ለቤተሰቦቿ ለቤተሰቦቿ ለወዳጆቿና ለአድናቂዎቿ በሙሉ መጽናናትን እንመኛለን። ነፍስ ይማር። ወደ ሀገራችን ጉዳይ ነው የምንመጣው። እንግዲህ ሀገራችን ግኔታ ብዙ ነገሮች የተወሳሰቡባቸው ሁኔታዎች ናቸው። አንተ በተደጋጋሚ የምትናገራቸው ነገሮች አሉ። እኔም አግዛለሁ አንተ ስለምትጀምረው ያንተን እንትን ለመወሰድ ስለማልፈልግ ነው። በተደጋጋሚ የምትነሳቸው ነገሮች አሁን አፈጦ መጥቶብናል። የቤተ ክህነት ነገር ባለፈው ሳምንት ተቃቅሰን ነበር። አሁን በጅግማ ሀገረ ስብከት አፈንግጦ የወጣ የነበረው የሲኖዶስ ሾማቸው ሰዎች ጳጳስ የሚደግፉ ሰዎች የቀድሞውን ጳጳስ አንቀበልም የሚል ንቅናቄ ጀምረዋል። በአርሲ በተመሳሳይ ትክክለኛው ሲኖዶስ የሾማቸውን ጳጳስ አንቀበልም የሚል እንቅስቃሴም እንደዚሁ ተጀምሯል። በአቡነ ሳውሮስ የተሾሙት አቡነ ማርቆሪዎስ በአስቸኳይ ይምጡ የሚል ሌላ ሰልፍ እየተደረገ ነው። በሻሸመኔ የነ ሳውሮስ ተሿሚ በመደገፍ ሰልፍ እየተካሄደ ነው። ይህን መንግስት በደንበኛ እያቀለጣጠፈው ነው። ይህን ሁሉ ግን ይዞ ደግሞ ቅዱስ ሲኖዶሱ የአስቸኳይ ስብሰባ አድርጓል። ከሰሞኑ አቡነ ማቴዎስ የተናገሩት አለ። እሱን በኋላ ላይ ለማንሳት እንሞክራለን። ግን እነዚህ አደጋዎችን እነዚህን ሁኔታዎች ተመልከታቸውና አደጋህን ባለፉት 4-5 ሳምንት ስትናገራቸው የነበሩትን ስጋትህን በሙሉ የሚያጠቃልሉ ናቸውና እኔ ከመናገሬ አንተ ለአንተ እድሉ ልስጠውና አንተ እንደ በሚቻልህ መጠን አንተ በምታውቀው በገባህ በተረዳኸው መጠን እዚህ ያሉ ምዕመናኖችም የሚያዳምጡም በውጭም በውስጥም ያሉ የሚያዳምጡን አድማጮቻችን በደንበኛ ግንዛቤ እንዲኖራቸው ለማድረግ እንግዲህ አቅምህን ልታደርግ ነው ታደርጋለህ ምግምታለኝ። ለማንኛቸውም ስጋትህን በሙሉ የሚያጠቃልሉ ነገሮች ናቸው እነዚህ ሁሉ። እስቲ አንተ ቀጥልበት።
እኔ ገና ሲጀምር ጀምሮ ስለ እንደነበረው
አዎ
ይሄ ጉዳይ የቤተ ክርስቲያኗ ውስጥ የተፈጠረ እንቅስቃሴ አይደለም። እርግጥ በቋንቋ መሰበክ፣ በቋንቋ መጸለይ፣ በቋንቋ የሃይማኖት ስርዓት ማካሄድ ፍላጎቶች አሉ። ይሄ ያሁኑን ግን የቀሰቀሰው ይሄ ብቻ አይደለም። እሱ አንደኛ የሂደትም ጉዳይ ነው። ብዙ ብዙ የተሰራበትም አለ። አቡነ ጳውሎስ እያሉ የተጀመረ ነው። በተለያየ ትልቅ ትኩረት ተሰጥቶት ብዙ ተሰርቶበታል። አመፅም ውዝግብም ሲኖዶስም መሾም ሳያስፈልግ የተጓተተም ነገር ካለ ጫና በማሳደር ሊሟላ የሚችል ነገር ነው። ዋናው የቤተ ክርስቲያኖች የተፈጠረው ቀውስ ጉዳይ ይሄ አይደለም። የክልሉም የፌዴራል መንግስት ቤተ ክርስቲያኗ የተለያየ ቦታ አንድ ግዙፍ ተቋም ሆና መኖሯ አልተመቸውም፣ አሰርቶታል። በዚህ ደረጃ ተጽዕኖ ማሳደር የሚችል አንድ ተቋም እያለ አብይ እንቅልፍ ኖሮ ታያትም አይወድም። እንኳን ኦርቶዶክስ ቤተክርስቲያን የሚያክል ተቋም በዛ ደረጃ ያለ ግለሰብ ታዋቂና ተጽዕኖ ግለሰብንም አይወድም። ወይ ለሱ ተንበርክኮ አብይ ሺህ ዓመት እንደስ እንዲል ያደርገዋል፣ አለበለዚያ በሆነ መንገድ ያስወግደዋል። አይችልም። እና ቤተክርስቲያኗን የተለያየ ቦታ ከፋፍሎ ትንንሽ የማይናበቡ ደካማ ተቋማት ማድረግ ነው። ለዚህ ነው ያን ጊዜ አነጋገራቸው በቃ አሁን ይመለሳል ተፈቷል ይቅርታ ጠይቁ ተባለ ምናምን ሲባል
አዎ
አይሆንም። ፕሬሸሩ ሲበረታ ይሄንን በጣም የመጣውን ትልቁን ፕሬሸር ፊት ለፊት መጋፈጥ ስላልተቻለ ወደ ኋላ አፈግፍጎ አመቺ ሁኔታ ለመፍጠር የተደረገ ነገር እንጂ እንዲበተን ተፈልጎ አይደለም። እነሳውሪዎስ ይሉ ይቅርታ ጠይቁ ምናምን የተባለው ነገር በሙሉ
አዎ
ፕሬሸሩን ረገብ ለማድረግ ነው። አሁን ፕሬሸሩን አርግበውታል። ከዛ የመጣው ጫና ረግቧል። አሁን በተለይ አማራ ክልል ጋር ከተፈጠረው ቀውስ ጋር ተያይዞ
አዎ
የዛሬ 3 ወር ሲመጣ የነበረውን አይነት ጫና ሊመጣ እንደማይችል ተገንዝበዋል። ስለዚህ ውስጥ ሲካሄድ የነበረው ነገር አሁን ፊት ለፊት እየወጣ ነው። አሁን ቤተ ክህነቱ ያለችው ምንድን ነው? በስድስት ኦሮሚያ ውስጥ ባሉ 6 ሀገረ ስብከት ውስጥ ሙሉ በሙሉ ምንም አይነት አገልግሎት እየተሰጠ አይደለም። 6ቱ ብቻ አይደለም፣ የተቀሩትም ውስጥ ለምን ፊት ለፊት መናገር እንዳልፈለጉ ነው እንጂ የተቀሩትም ውስጥ በጎን በፊት በነበረው ሁኔታ ቤተ ክርስቲያኗ እንዳስቀጥል ሁሉም ቦታ እንቅስቃሴ አለ። እዚህ የሸዋ ሀገረ ስብከቶች የዳሁን የደቡብ ምዕራብ ሸዋው ሰበታ ነው ያለው። ከሰበታ ጀምረህ እንደሱ ነው ያለው። የምዕራብ ሸዋው እንደሱ ነው። ምስራቅ ሸዋ ውስጥ አለ የዚህ አይነት እንቅስቃሴ። ሁሉም ቦታ ዝም ብሎ 6ቱ ብቻ የሚባል አይደለም። በሁሉም ቦታ በፊት የነበሩ የተሾሙትን ሰዎች ለማሾምና የኦርቶዶክስ ቤተ ክህነት ብሎ ለመውጣት መሬት ላይ ስራዎች በሙሉ ተሰርተዋል ቀዋል። አሁን ሰሞኑን የምናየው በጅማ ሀገረ ስብከት ዝግጅት እየተደረገ ነው። በፊት የነበሩት 10 ዓመት ያገለገሉት ሊመለሱ ነው የሚል ነገር ስለተሰማ እንዳይመለሱ ውከት ለመፍጠር ሌላኛው ቡድን ተደራጅቶ አንቀበልም እነሳውሪው ሲሾሙ ነው የሚመጣው ብሏል። ሻሸመኔ ላይ እንደሱ ተብሏል። አርሲ ላይ እንደሱ ተብሏል። ሀረር ላይ የዚህ አይነት እንቅስቃሴዎች አሉ። ደቡብ ምዕራብ ሸዋ ላይ ይሄ አለ። ስለዚህ የሚቻል አይደለም። በቃ እኔ መጀመሪያም ስለ የነበረው አያያዝ በጣም በዘዴ ካልተያዘ በስተቀር እንደዚህ ያረግቡትና በኋላ ቤተ ክርስቲያኗ ነገር ተረጋግቷል ብላ ወደ አገልግሎት ስትገባ ህዝባዊ የመሰለ ተቃውሞ ሆኖ ይወጣና የህዝብ ጥያቄ ተደርጎ ይቀርባል። ኦፍኮርስ ቤተ ክርስቲያኗ አሁን የህዝብ አድርገዋል የህዝብ ነው ብላለች። ለምን መሰለ? የሰሩት ስራ ወደ ታች አውርደው 100% ባይሆን በተለይ ወጣቱ የኦሮሞ ወጣቶች ዘንድ ተቀባይነት እንዲያገኝ አድርገውታል የራሳቸውን። እና ያንተ ያልሆነ ሊጫንብህ ነው የሚል ቁጭት ሁሉ እንዲፈጠር ተደርጎበታል። ስለዚህ በፍጹም እንደው የሆነ ጫና ተፈጥሮ እንኳን ለጊዜው ቢመለስ ለዘለቄታው እንዳይመለስ እንዲያደርግ አድርገው በስነ ልቦና ፈርተውታል ወጣቱ። ስለዚህ የቤተ ክርስቲያኗ ጣፋንታ በጣም ልቅ ፈተና ላይ ነው ያለው። አሁን እኮ የኔ የኦሮሚያ ቤተ ክህነት መሆኑን ብቻ አይደለም እኮ አሁን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሚለው ስል የኦሮሞም ሆኖ በሆነ አንድነትም የሚኖረው ቢሆንም አንድ ነገር ነው። እንደሱ አይደለም የተፈለገው እንደሱ
አይደለም።
ያቄው የሃይማኖቱ ብቻ ሳይሆን ቤተ ክርስቲያኗን ማዳከምና እንደ ትልቅ ኢንስቲትዩት እንዳስቆም ማድረግ ስለሆነ በስንትኑ ነው ፈጽሞ የማይገናኙ እንደውም የሚጋጩ ይቅርታ አንደኛው ሌላኛውን ይቅርታ ጠያቂ የሚያደርግ ምን እየተሰራ እንደሆነ በፖለቲካው አይተዋል። ቤተ ክህነት ውስጥ የተጻፉ መጽሐፎች አሉ ብለው ያወጡ ኦሮሞን ጋላ በሚል እንደዚህ በሚል እንደዚህ በሚል የማይገባ ነገሮች እዚህ ቤተ ክርስቲያን ውስጥ ተሰርቷል የሚሉ ነገሮች ሁሉ ህዝብ ውስጥ እየሄዱ ነው። እንኳን አብረው ሊኖሩ እንኳን ተነጥለው ለብቻ ሊኖሩ አንደኛውን አጥፊ እና ይቅርታ ጠያቂ በዳይ አድርጎ እስከ ማቅረብ ድረስ ሁለተኛ የማይገናኝ ነው የሚሆነው። በትግራይ ያለው ሁኔታ የራከራሷ ከቤተ ክርስቲያኗ ስህተት የተፈጠረው ሌላ ሆኗል። ይሄ ነገር ኦሮሚያ ውስጥና ትግራይ ውስጥ ከሆነ ሌላ ሲዳማ ውስጥ ወላይታ ውስጥ ላይሆን የሚችልበት ምንም
ምክንያት የለም።
ስለዚህ ግዙፏ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ትናንሽ እንደዚህ እንደ ፕሮቴስታንቶች ቤተ ክርስቲያን ማለት ናቸው እኮ ሺ ናቸው።
በጣም
አንዱ አፖስትል ወንጌላዊ የሆነ ቦታ ይሰበክና ልክ መስበክ የሚችል ሲመስለው የሆነ ቦታ ሄዶ ዳሰርቶ መስበክ ይጀምራል። እዛ ብር ያወጣል ቸርች ይሰራል። ሁለቱ የማይገናኙ ናቸው። እንደ አንድ ኢንስቲትዩት የለም። አሁን የኦርቶዶክስ ቤተ ክርስቲያን ተወካዮች ቡራኬ ስጡ እንኳን ሲባል ብዛታቸው ብዛት አይደለም እኮ እንደውም የተወሰኑትም ብዙ ተከታይ ያላቸው የሚባለው ነው እንጂ የሚያመጡ 200 ይሆናሉ። እንደሱ ነው የምትሆነው። እና በደንብ እየተሰራ ነው። ምንድን ነው የሚደረገው? አሁን ይከብደኛለን እንደ አማራጭ ማለት ግን ጥንቃቄ የተሞላበት ምክንያቱም አቡነ ማቲያስ እንዳሉ
የተናገሩት
ቤተ ክርስቲያን ጥያቄነት አልፎ የህዝብ ጥያቄ ሆኗል ያሉት ነገር ትክክል ነው። የህዝብ እንዲሆን
እሱ ጋር እንመጣለን። እዛ ጋር ከመሄዳችን በፊት ግን በተደጋጋሚ የምናገረው አለ ቂመኛ ጠቅላይ ሚኒስትሩ ቂመኛ እንደሆኑ ቂመኛ ብቻ ሳይሆን አድብጠው ሰውን መጉዳት ወይንም ደግሞ አንድ ነገር ማጥፋት ምንም ነገር ወደ ኋላ የማይሉ መሆናቸውን የሚያሳዩ ብዙ ነገሮችን እናገር ነበርና መጽሐፋቸውን ርካብና መንበርን ላነበበ ሰው ደግሞ በምንም አይነት መልኩ ሰውየው ምን አይነት ሰው እንደሆኑ መረዳት በጣም ቀላል ይመስለኛልና አንድ ቦታ ላይ አንድ ውሻ ጠላት ላይ በመጮህ ማምለጫ ማመቻቸት ዘላቂ መፍቴ ባይሆንም ለጊዜው ይጠቅማል። ምክንያቱም እንዳይመለስ ሆኖ ያልተሸኘ ጠላት ጊዜ ጠብቆ ዳግም ለማጥቃት እንደሚመጣ ጥርጥር የለውምና ታዲያ ጊዜው ሲደርስ ልክ እንደ ነብር ኮቴን ሳያሰሙ ከጀርባ ቀብ በማድረግና ህልሙን ባንድ ጀንበረ ማክማክነት መረሳት የለበትም ወይም ስውር የሆነ ወጥመድ ማዘጋጀት ያስፈልጋል ይበጃል ይላል። ይሄ ጠቅላይ ሚኒስትሩ ስልጣን ላይ ከመሆናቸው በፊት እንዴት አድርገው በሰው ላይ የሚያስቸግራቸውን ሰው ለማጥፋት እንዴት አድርገው እንደሚጥንቃቂ አድርገው በተሞላበት መልኩ ከኋላ ሄደው እንደሚያጠፉ ነው የሚናገረው። ጠቅላይ ሚኒስትሩ ባለፈው ጊዜ ህዝብ ተቆጥቶ ጥቁር ልብስ ለብሶ ሲወጣ በመደናገጥ ሳይሆን ስልጣናቸው ላይ እንደሚመጣባቸው ሲያውቁ በተቻላቸው መጠን ተኩላ ሆነው የጠፉ በጎችን ይዤ መጣሁ ብለው ቤተ ክህነት ገቡ። ታስታውስ እንደሆነ
ይዤያቸው መጣሁ
ልክ ነው። በቃ
የቤተ ክርስቲያኗ ጠባቂ ሆነው ነው።
አዎ። እና አሁን ይሄንን ስትመለከትና አሁን የሚደረገውን ይሄ በሻሸመኔ በተለያዩ የኦሮሚያ ክልል የሚደረጉ ነገሮችን ስትመለከተው ሰውየው የሚተኙ አይደሉም። በምንም አይነት መልኩ እቺ በተክሳን ሳጠፋ የሚተኙ አይደሉም። አይተኙም። በምንም በቃ አይተኙም። አሁን ይሄ ነው ያለው። የሚያሳዝነውና የሚያሳፍረው ግን አሁን ሲኖዶስ ውስጥ ያሉት አባቶች ደግሞ በተለይ ስደተኛ ሲኖዶስ ተብለው የከነበሩት ውስጥ አሁን የተሾሙት ውስጥ ብዙዎቹ ደግሞ የእሳቸው ደጋፊ ናቸው። መደገፍ ብቻ ሳይሆን በጥላቻ ውስጥ የታወሩ ሰዎች ናቸው። አሁን ወደ ፓትርያርኩ ልመለስልህና የህዝብንም ድምፅ እናሰማ እናዳምጣሉ በይቅርታ እንተላለፋሉ። አቡነ ጴጥሮስ ወጥተው ትላንትና የተናገሩትን አዳምጣል የሚል ግምት አለኝ። ምንም ያደረግነው ነገር የለም አሉ። ክትም በቃ ምንም በቃ አይኔም በጨው ብሎ ምንም ነገር የተደረገ ነገር የለም። ጦርነቱ በተጀመረ በሁለተኛው ነው በሳምንቱ እጅን ደረት ላይ አድርጎ ጧት 4 ሰዓት ተኩል ነው 5 ሰዓት ተኩል ላይ ሁሉም ሰው ከመከላጎን ብለው ሲሉ ቤተክርስቲያንና የመስጂዱ መሪዎች ቀዳሚ ሰዎች ነበሩ። በኋላ ጩኸት ሲበዛ ያቡነ ማቴዎስን ፎቶግራፍ ከጀርባው አደረጉና ዜና ሰሩበት። ዋልታና ፋና ነው ማስተዋወሰው በደንብኛ። እሳቸውም ነበሩበት ለማል አልነበሩበት ሌላ ስብሰባ ተደርጎ ቤተክህነት ውስጥ የዛለታ እዛ ስብሰባ ላይ የነበረን ቪዲዮ አንስተው በእሳቸው ምስል አድርገው ወጥተው ተሳልፈው ከሰራዊቱ ጎንን ብለው ተሳልፈዋል። ይሄ ምንም መንግስት ያመነው በመሰራጫ ሚዲያው
አለኮ ሪከርድ
የተደረገ ተቀመጠ ነው። አቡነ ጴጥሮስ ግን ወጥተው ዋሹ። ዋሸት ደግሞ አይደለም ካዱ። መቀሌ ሄደው ያዩትን ነገር እኮ እንዳልነበረ ምንም ነገር ተወራ እንጂ አልተደረገም ብሎ እኮ ሲናገሩ ያሉ ቪዲዮዎች አሉ። እኔ አውቃቸዋለሁ። 20 ምናምን ዓመት ወያኔ ሲሉ መስቀል ይዞ ሲጨፍሩ የኖሩ ሰው ናቸው። ከወያኔ ጀርባ ግን ያለ የትግራይ ህዝብ መኖሩን ግን ረስተውታል። የእሳቸው ሃይማኖት የኦርቶዶክስ ሃይማኖት የመነጨበትን የመጣበትን ቦታውን አክሱምን ረስተውታል፣ ትግሬን ረስተውታል። ሸፍጠኛ ሰው ናቸው። በጣም የሚያሳፍረው ደግሞ እንደሆነ የሚስኮሚኒኬሽን ኢንፎርሜሽን ስለሌላቸው ነው የትግራዮቹ እኛን እንደዚህ ያደረጉን አሉ። ትላንትና እኮ ወያኔ አይመጣም አይመለስም እርማችሁን አውጡ ብለው የተናገሩት እኮ ቪዲዮ አለ። እኛ ነገረኛ መሆን አልፈልግም እንጂ እኔ ከ10 በላይ ቪዲዮ አለ ተቆራርጦ የተቀመጠ እሳቸው የተናገሩትን ብቻ ሌሎቹ የተናገሩትን ትተን። እንደዚህ ባሉበት ሁኔታ ቤተክርስቲያን ማወጅ የለባትም። በድርጊት አድርጋለች። ቤተ ክህነቱ በድርጊት አድርጓል። በድርጊት የተደረገ ነገር ይቅርታ መጠየቅ ዝቅ አያደርግም። በተለይ የሃይማኖት አባት ሆኖ አደጋው የሚያሳየው አደጋው ትልቁ አደጋ የት ላይ ነው ብለህ ብትለኝ አድማጮችን በደንበኛ ብትረዱት እኔ ብዙዎቻችሁ እዚህ አትላንታ ውስጥ የአቡነ ጴጥሮስ ደጋፊዎችና አድናቂዎች እንደሆናችሁ አውቃለሁኝ። እናንተ የምታውቋቸውን ያህል እኔም አውቃችኋለሁኝ። የኢትዮጵያ ህዝብ ተርቦ ከዛሬ 20 ዓመት ተርቦ ለረሃብ ገንዘብ እንዲዋጣ እባካችሁን እርዱ ብዬ ስል ወያኔ ነው ያስራባቸውና ወያኔን ሄዶን ተሂድና ጠይቅ ብለው እኮ ያሉኝ ሰው ናቸው። አውቃቸዋለሁ። እሳቸውም ሆነ አባ መላካ አሁኑ አቡነ ያዕቆብ ምን አዲስ ነገር አይደለም። እኔ የምናገረው በማስረጃ ነው፣ ያየሁትን ነው፣ የሰማሁትን ነው። እንደ ዝም በስማ በለወጥቻ አልናገርም። እና አሁን ይቅርታ መጠየቅ ማንን ነው የሚገደው? ሃይማኖቱን እናትረፍ ከሆነ ምንድን ነው ችግሩ? ይቅርታን ለመጠየቅ ምንድን ነው የሚያስቸግረው? እዚህ ቃለ መጠይቅ የምታደርጉላቸው ደጋፊዎቻቸው ደውሉና ንገሯቸው፣ ይቅርታ መጠየቅ ያስከብራል እንጂ አያስነውርም፣ አያረክስም።
ከሌ ለሃይማኖት ሰው
እንዴ ይቅርታ አድርጉ እያሉ እያስተማሩ እንዴት ነው ይቅርታ? የትግራይ ቤተ ክህነት እኮ የጠየቀችው በችግራችን ጊዜ አልደረሳችሁልን፣ አልጠየቃችሁም። ለምን አልጠየቋቸውም? ያውም የኢትዮጵያ መንግስት
ብቻ ነው ለጦርነቱን ደገፉ
ከመጥሩ ደገፉ እንደው አሁን ትላንትና ሲናገሩ አቡነ ጴጥሮስን ሳዳምጣቸው ለምን አልተጠየቅንም በሐዘናችን ጊዜ አልደረሳቸው እንዴት አድርገን ብሏሉ እንዴት ነው እንዴት አድርገን ስልክ ይሰራ ነበር ኢትዮጵያ መንግስት ነበር ይዛን ጊዜ እሳቸውም ሄደዋል መቀሌ አይደለም ይዛን ጊዜ እኮ መቀሌ ሄደዋል ከዛ በኋላ እኮ ስልክም እኮ እንትን አድርገዋል ማን ስልክም ይሰራ ነበር ምንድነው ችግሩ
ይሰራ ነበር በኋላ እኮ ነው ከሰኔ በኋላ ነው መልስ
የተቀበለው ኦ ከሰኔ በኋላ ተሸንፎ አብይ ጠቅላይ ሚኒስትር አብይ ተሸንፎ ሲወጣ ማለት ሲባረር
ነው እንደገና ፌጅ ሲጥል ነው እንደገና የዘጋው
ያ ይሄ ነው ነገርየው ይሄ ነውና እኔ ፓትሪያርኩንም አደጋ ውስጥ ለመጣል
ማለት ራሱ ከአንድ ከሃይማኖት አባት በዛ ደረጃ ካለ ሃይማኖትን ለምን ያሳንፉብናል ማለት ደስ አይለውም
በጣም እኮ ነገር ነው አሁን ህዝቡ ነው አሁን የትግራይ ጳጳሳቶችን ተዋቸው ህዝቡ እኮ የተደፈረች ሴት እኮ አለች ደሞ ለማጣቀስ ይፈልጉት አፋርና አማራን ክልል ደሞ ለማጣቀስ ይፈልጋሉ በማል ላይ ደሞ ተቆርቋሪ መስለው ታዲያ እንደዚህ አይነት ሰዎች ይያሉ እንዴት ነው መንግስት ብቻውን ነው የሚያደርገው ብለን ምን ነው ለማፍረስና ምን አለባት ፓትሪያርኩ ተበሳጭተው ጥሎ ይሄዳሉ እኛ ስልጣን እናገኛለን የሚል ቅዠት ላይ ምክንያቱም ከዚህ ፍት ያሞከሩት አለ ከዳንኤል ክብረት አማካኝነት የተሞከሩ ሙከራዎች አሉ ወጥቶ ይቀራሉ አይመለሱም ብዙ ነገር የተደረጉ ነው ለማንኛቸውም ግን ቤተ ክህነት ችግራችን የሃይማኖት ችግራችን መንግስት ብቻ ሳይሆን ሳይሰደዱ ተቀጥረው እኮ ነው አሜሪካን ሀገር የመጡት እንዴ እኔ እኮ አንድ ጊዜ እኮ በጣም የሚገርሙኝ እነዚህ ስደተኛ ውስጥ ነን የሚሉ ሰዎች ተሰዳችሁ አልመጣችሁም ቤተኛው ድንበር አቋርጣችሁ ነው የመጣችሁት በሙሉ እኮ አቡነ ይስሐቅ ለበሽታ ለህክምና ለተለያየ መልኩ አድርገው ያመጧችሁ ሰዎች ናቸው ከዛ በኋላ ደግሞ ቀሳ ውስጥ የሆኑት ደግሞ የተለያዩ አብያተ ክርስቲያናት በቀጥር ደብዳቤ ጽፈው በኃላፊነት ያመጧችሁ ሰዎች ናችሁ እዚህ መጣችሁ የወያኔ ምናምን ይያላችሁ ስደተኛ ሲኖዶስ ብላችሁ ተቋቋማችሁ አሁን አገር ትረብሻላችሁ ስደተኛ ሲኖዶስ ተቋቋመ ሲባል የተናገርኩትን ነገር አስተውሰ ቀኑን ባስተውሶ እንትኑን ማን ነው ንግግሬን ላወጣው ይችላል ቀኑን ነው የረሳሁት በተደጋጋሚ ያሁኑ አይደለም የዛሬ 15 ዓመት 20 ዓመት ነው ማለት የዛሬ 15 ዓመት ሁለት ስደተኛ ሲኖዶስ ምን ብዬ ነው ለልጄ መነግራት ሁለት ሲኖዶስ አለ ሲባል እንዴት ብዬ ነው ለልጄ ማስተምራት ብዬ ነው የተናገርኩት አስታውሳለሁኝ ወደፊት ሊያመጣ የሚችለውን ችግር ተናግረናል ቢያንስ እኔ ራሴ ለራሴ ተናግሬያለሁኝ አሁንም አገሪቱን መንግስት አጼው አብይ አህመድ ብቻ ሳይሆን የእሱ ተባባሪ የሆኑ የጠቅላው የእሳቸው ተባባሪ የሆኑ አባቶችም ጭምር ነው እና የፓትሪያርኩ ንግግር በጣም ውስጥ የሚገባ ነው የተለያዩ የእንትን ጸሐፊ ነን ማን ነው የዩቱብ ተናጋሪዎች ነን የሚሉ ለመተርጎም የሞከሩት አለ ያው ዞሮ ጥላቸውን ለማሳየት የሞከሩበት ነገር ህዝብ ነው ያሉት እና የትግራይ ህዝብ ነው የተቆጣው እንጂ የትግራይ ጳጳሳት አይደሉም የትግራይ ህዝብ ነው የተጎዳው የትግራይ ህዝብ ነው የተራበው የትግራይ ህዝብ ነው የተደፈረው የትግራይ አክሱም ላይ ያ ሁሉ ሰዎች እንት ሲያደርቁ ቁጥሩ ሁሉ ትክክል አይደለም ብሎ የሚመከራከር የሚሞክሩ ናቸው ቆኝ ሰው አቡነ ጴጥሮስ የሚባሉ ብዙ ማውራት አልፈልግም ለማንኛቸው የምትለው ካለ አጠቃለው የአባታችን እንትን አድርገህ
እንግዲህ ሲኖዶሱ አስቸኳይ ስብሰባ ነበር ያደረገው ዋናው ነገር ያደረጉት ነገር ገብቷቸዋል አደጋው ዝም ብሎ እንደው ሆ በማለት ውጭ ሀገር ያሉ የዩቲዩቦች ምናምን ካለመጠይቅ እያደረጉላቸው ምናምን ዝም ብሎ እንዲሁ በሆይ ሆይታ የጠቅላይ ሚኒስትሩ ጋር ሄዶ ስብሰባ በመቀመጥ ምናምን የማይፈታ መሆኑን ገብቷቸዋል በደምብ አቡነ ማትያስ ይሄ ጉዳይ ከቤተ ክርስቲያን አልፎ የህዝብ ጉዳይ ሆኗል ያሉት የመጀመሪያው ነገር ይሄ ነው እና በተለይ የትግራዩንም ጭምር ነው የኦሮሚያውንም ጭምር ነው እና በይቅርታና በንስሐ ጭምር በመጠየቅ ሊፈታ እንደሚገባው ነው የተናገሩት። ትልቁ ነገር ይሄ ነውና በተለይ የትግራዩ በእልህ አሁን አቡነ ጴጥሮስ እንደሚሉት የታለ እንደዚህ የተደረገ ነገር? ጦርነቱን የጀመረው ማንነው ይቅርታ ምን ጠይቀው ሁሉ እኮ ሲሉ ነበር። ማንነው ይቅርታ ምን ጠይቀው? ራሳቸው ጦርነት ጀምረው ማንነው ይቅርታ? እዚህ ውስጥ የሃይማኖት ሰው እዚህ ውስጥ መግባት የለበት። የሃይማኖት ሰው ሁልጊዜም ስለ ሰላም ስለ ፍቅር ነው ማስበት ያለበት። አቡነ ማትያስ በአስቸጋሪ ሁኔታ ውስጥ ክርስቲያን ማለት ምን ማለት እንደሆነ አሳይተውናል። ሞዴል ናቸው። እኛ ከሃይማኖት አባት እንደሱ ነው የምንጠብቀው። እኔ አሁን አቡነ ጴጥሮስ የምትላቸውን ሌሎች ማዕት ናቸው እኮ እንደው ዝም ብለን አፋችን ላይ እየመጣ ነሳል
አሉ ሌሎችም አሉ
ለብሶ በቴሌቪዥንም ስናያቸው እንጂ ዝም ብለው እኮ አንዳንድ ቦታ ሲናገሩ በሬዲዮ ስትሰማ ካድሬ የሚናገር እንጂ መንፈሳዊ ሰው እየተናገረ አይመስልም። የብልጽግና ካድሬ ነው የሚሆኑት አንዳንድ ጊዜ። ከዚህ ውስጥ ይውጡ። ይሄ ነው አንደኛ ቤተ ክርስቲያኗን እየጎዳት ያለው። ትግራይ ላይ ቤተ ክርስቲያኗ ጥፋት ሰርታለች። አሁን በቃ
አዎ፣ እሱ ብቻ አይደለም፣
ይህ ድብቅ ነገር አይደለም፣ ለወደፊትም ታሪክ ሪከርድ አድርጎ ያስቀምጠዋል። አሁንም የሚታይ ነገር ነው።
ሌላል
ከመበታተል ይልቅ
አዎ አዎ፣ ሌላል ጨምርልህ፣ የዛሬ ሁለት ወር እነ ሳውሮስ 25 ሰው ሲሾሙ ህዝቡ ተቆጥቶ አቡነ ጴጥሮስም ወደ ስልጣናቸውን የሚደረደራቸው ሲመጡ ህዝቡን አሳመኑ። ህዝቡን በቃ ጥቁር ልበሰለው አስንትን አድርገው ጥቁር አስለብሰው በዛ ምክንያት 32 ሰው ተገድሎ የተወገዙት አባቶች ይቅርታ አይደለም የጠየቁት። የጠየቁት ምንድን ነው? ጠቅላይ ሚኒስትሩ በአስማሞን መሰረት ነው ያሉት እንጂ ቀኖናው በሚያዘው መሰረት ይቅርታ ጠይቀን አላሉም።
በተደረሰው ስምምነት መሰረት ነው ያሉት።
ይሄንን እና አቡነ ጴጥሮስ ተቀብለው ነው የሚያስተናግዱን ያሉ። 36 ነው 32 ሰው ግን ሞቷል፣ ህይወቱ አልፏል፣ ቤተክርስቲያን ተቃጥሏል። የሰው ህይወት የሰው ደም አለ እጃቸው ላይ። ይህንን በዛ በትግሬ የለመዱትን በሌላው ህብረተሰብ በሌላው በህዝበ ክርስቲያኑም ላይ ጨምረው አሁንም ለማሽሞንሞን ይፈልጋሉ። እነዚህ ሰዎች አጥፍተዋል፣ ተወግዘዋል። ውግዘታቸውን በሥነ ሥርዓት ነው እንጂ በፖለቲካ መሪነት አይደለም፣ በፖለቲከኞች አይደለም መታረቅ ያለባቸው፣ ህጉ በሚፈቅደው ነው። እኔ ብዙ አላቅም ስለ ሃይማኖት፣ ግን ማቀውን ያህል አቃለሁ። ለመናገር የሚያስችለኝ ሳይሆን እንድናገር የሚያንደረድረኝ ነገሮችን ያህል አቃለሁ። ትንሽ የምትሆነ በጨራሽ በቀኖናውን ተከትሎ ይቅርታ አልጠየቁም። ቤተ ክርስቲያኒቱን ይቅርታ አልጠየቁም። እነዚህን ሰዎች ነው አቅፈን ደግፈን አሁን እንኖራለን ብለው የሚያሽሞነሙኑት እያሽሞነሙኑም ያሉትና አልተከፋፈልም ደግሞ ይላሉ። ግጥም ያለ ክፍፍል እንዳለ በደንበኛ ያስታውቃል።
እንዴት ተከፍሏል?
በደንበኛ ተከፈለ ነው።
ትንሽ ነው የቀረው እኮ ሊቆረጥ ሲቆይ ቁርጥ አላለም እንጂ በቃ ጫፍ ነው ያለው፣ ጫፍ ላይ ነው ያለው።
እንግዲህ
እና የሚገርምህ ደግሞ አሁን ውሳኔ አሳልፏል ሲኖዶሱ። ካሳለፈው ውሳኔ ውስጥ ትልቁ የትግራይን ጉዳይና የኦሮሚያውን ጉዳይ የሚፈታ ኮሚቴ ነው ያቋቋሙ። የኦሮሚያውን የሚፈታ የክልሉ መንግስት የሚያነጋግራል። የክልሉ መንግስት ማናገር ለምን እንደፈለገም አይገባኝም። እዛ ውስጥ ሶስቱ አፈንግጦ የነበሩት አሉበት ኮሚቴ ውስጥ።
እንግዲህ ተመልከት
እና የበለጠ የሚያስፈጽሙበትን እድል እንዲያገኙ ከማድረግ ያለፈ
ምንም
አሉ ነው። እንግዲህ በጣም ጥንቃቄ የሚፈልግ ነገር መሆኑ ይታየኛል። አሁን ባጭሩ ይሄ
ደግሞ የሚከራከሯቸውን የሚዲያ አውታሮች ለማውገዝም ሞክረዋል። ይቅርታ አድርጉልኛ አቡነ አብርሃምም ቢሆን አቡነ ጴጥሮስ ሶሻል ሚዲያዎች አርፋችሁ ተቀመጡ የሚል ልክ እንደ ጠቅላይ ሚኒስትሩ መናገር የጀመሩበት ጊዜም ነበር ባለፈውና፣ በዛም መሰረት ከሰሞኑ እንዳይናገሩ ልሳናቸውን ይዘጓቸዋሉ። ግን በሌላ መልኩ ተመልሰው መጥተዋል። ለማንኛቸውም ግን አደጋ ላይ ያለ ነው። አድማጮች ይህንን ተረዱና ተረድታችሁ በደንበኛ በሚቻለው መልኩ ብታዩት የተሻለ ይመስለኛል። እኛ የከለ
የከለከሩ ምሁራን አላችሁ አይደል እንዴ? ሃይማኖቱንም የሚያውቁ አሉ።
እነሱን ሙሉ እንትን ብሎ
መሬት ላይ ያለውን ተጨባጭ ነገር መቀበል መጀመሪያ ዝም ብሎ በስሜት የሚሆን ነገር የለም። ከተከላይ ልትከፋፈል ነው ልትከፋፈል መከፋፈሏ አያስፈልግም። አንድነቷ እንደተጠበቀ ሌሎች የኦሮሞም የምንም መናን ያነሱ ጥያቄ ታትከፋፈል ሊመለስ ይችላል። አሁን እዚህ የደረሰው ስሜት ገንፍሎ ወደ አደጋ ሳይወስድ ቤተክርስቲያን ተከፋፈል ጥያቄዎቹ ሊመለሱበት የሚችሉበት በሂደት ምን ይደረግ የሚለውን ነገር ህዝቡንም የኦሮሞንም ህዝብ ሌሎችም ጋር ሲዳማም ወላይታም መነሳቱ ስለማይቀር ሊያደርግ የሚችል ቤተክርስቲያኗን ከመፍረስ የሚታደግ የሰከነ ነገር ፈልጉ። ግን መነሻችሁ ነባራዊ ሁኔታ የተቀበለ መሆን አለበት። ብዙ ጊዜ ችግሩ መሬት ላይ ያለው ሊገር ይተውትና ካየር ላይ ይጀምራሉ። እውነታውን አይታችሁት አደጋ የፈጠረው የት ያደርሷል የሚለውን አሁን ከሌ ነው ወያኔ ያመጣብን ነው ምናምን ማለት ምንም ትርጉም የለው። ማንም አመጣው ምን ሂስቶሪካል ኔሴሲቲ ሆኖ ይሁን ምን ይሁን መጥቷል።
ምን አገባቸው?
ይሄ ተጨባጭ መሬት ላይ ያለ ኮንክሪት ነገር ነው። ተራራ አለ አላው የለም ብለህ ከተነሳ ተጋጅተ ነው የምትቀረው፣ የተሳደርስ ነው የምትቀረው። እንደሱ ተነስተው መፍትሄውን ይፈልጉ። ጊዜ የለም ደግሞ ጊዜም የለም። በጊዜ የለንም ስሜት ነባራዊ ሁኔታ ያሰበ ምክር ይምከሩ ምሁራኑ።
አይ ጥሩ እንግዲህ ከዚህ በላይ ላንሄድ ሰዓታችንም የለንም። ወደ አማራ ክልል እንሂድ። ባለፈው ሳምንት ከጎንደር ከተማ ወጥቶ የነበረው መከላከያ ኃይል አሁን ደግሞ ፋኖን አሳዳለሁ በሚል ከያዛቸው ከጎንደር ዙሪያ እስከ ደባርቅ ያሉ አካባቢዎች ለቆ ወጥቷል። መከላከያ ለምን ለቆ ወጣ የሚሉ ጥያቄዎች አሉ። በጎንደር ከተማ ግን ወጣቱን ፋኖ ናቸው የሚል ወረቀት በመበተን ወጣቱ ከአካባቢ ሰዎች ጋር እንዲገለል እና እንዲጋጭ ተደርጎ ወደ ደባርቅ እና ወደ ዳባት ይሄዳሉ። የሸሹ የወጡ ወጣቶች አሉ እንደሰማሁት። ከዛ ውስጥ ከሰማሁት ውስጥ አንድ ያለች ልጅ ስትናገር የሰማሁትን ነው። ወንድሟ ጋር ደውላ እንዳነጋገረቻቸው አንደኛው ዘመዳቸው እንደሞተና አንደኛው እንደቆሰለ ይህን መረጃ እንዳላት ገልጻልኛለች። እና እነዚህ የተፋጠጡ ሁኔታዎች አሉ። መሳፍንት ነው እሱ የሚባለው ደግሞ መግለጫ ሰጥቷል። እና የሰጠውንም መግለጫ ጠቅላላ አድርገን መሳፍንትኛ ሽማግሌ ናቸው። መሬ ነው መሬ መሬት መሬ ወዳጁ
መሬት ነው መሰለኝ
መሬ ነው ሲሉት አሁን እሱም የሰጠው መግለጫ አለ። እነሱን ጠቅላላ አድርገና አማራ ክልል ምን እየተደረገ ነው? እርግጥ አማራ ክልል መንግስት ያለም አይመስልም። እንደ በተለያዩ መልኮች ሰማለሁ እንሰማለን። ከታች ከቀበሌ አንስተ እስከ ላይ ጊዜ ድረስ ያለው እስከ ላይ ያለው በሙሉ አንድም አይነት ህግና ስርዓት እንደ ሰው ዝም ብሎ ይኖራል እንጂ ጉዳይ የምታስፈጽምበት ይህን ነገር የምታደርግበት ያለ ነገሮች ያሉ አይመስሉም የሚሉ ሁኔታዎች አሉና እሱ እንዴት አይዋለህ ተመልከተው።
እሺ ከመጨረሻ ላይ ካነሳው ልጀምር። በክልሉ መንግስት የለም።
እሺ
ምክንያቱም የመንግስት አንደኛ ስራው የሰዎችን ደህንነት መጠበቅ፣ በደል ሲፈጸም ተጠያቂነትን፣ ፍትህን ማስፈን እነዚህ ናቸው። ለእነዚህ ደግሞ የፖሊስ እና ሌሎች የጸጥታ አካላት መዋቅር ያስፈልገዋል። ሌሎች አገልግሎቶች የአስተዳደር መዋቅር ያስፈልገዋል። የለም። የክልሉ ፖሊስ የሚባለው ምን እያሰበ እንደሆነ የት ጋር እንዳለም አይታወቅም። ሌላ ጠንካራ በተለይ ግጭቶች ምናምን ሲያጋጥሙ የነበረው የክልሉ ልዩ ኃይል ተበትኖ ግማሹ አንዱን ተቀላቅሏል፣ ግማሹ የት እንዳለ አይታወቅም። ጥቂት መቶዎች የመንግስትን ትዕዛዝ እንቀበላለን ብለዋል። በዚህ ላይ የመንግስት መዋቅር መንግስት ዙሪያውን ችግሮች ስለተፈጠሩና ከዚህ ከህዝቡ ከሚደግፈውና ከህዝቡ ውስጥ ከወጣው ፋኖ ከሚባለውና ከሸሸው ልዩ ኃይል ጋር ጸብ ውስጥ ስለገባ መዋቅሮቹ በተለይ ወደ ታች ያለው መዋቅር ደግሞ የህዝቡን ስሜት የሚቀበል ስለሆነ ተቆራርጧል እና ምንም ህግና ስርዓት የለም። ግን ህዝቡን ለረጅም ጊዜ ያኖረው የራሱ የከህይወት መስተጋብር የመጣ ሞራል ደንቦች አሉ። የስነ ምግባር ደንብ አለው፣ ሃይማኖቱ አለ። እነዚህ ይዘውት ተከባብሮ ይኖራል እንጂ የተበቀው አይደለም። ይሄ ግን ለረጅም ጊዜ ይቀጥላል ብዬ አላስብም። መንግስት በዚህ አሁን ባለው ሁኔታ ሰላምና ጸጥታን ማስከበርና መዋቅሩ እስከታች ድረስ የማይሰራ ከሆነ በማከል ጠመንጃ እንደልብ ነው ያለው ሽፍታ ሊፈጠር የማይችልበት ወይም ከሌላ ቦታ የመጣ ሽፍታ ገብቶ ሌላ ሰላምና መረጋጋትን የሚያጠፋ ህይወት የሚቀጥም ንብረት የሚዘርፍ ነገር ሊፈጠር አይችልም ተብሎ ግን አይገመትም። ሊቀጥል አይችልም። ህግ ከጠፋ የዚህ አይነት ነገር ማቆጥቆጡ የማይቀር ነው። አሁንም ምልክቶች ያሉ ይመስለኛል። እንደው እንግዲህ ቅድም አንተ እንዳነሳሁት ባለፈው ሳምንት ከንቲባ ጽህፈት ቤት ከሀገር ሽማግሌዎችን በተገኙበት ንግግር ተደርጎ የቀረበለት ጥያቄ ምን ነበረ? መከላከያው ጎንደርን ለቀውጣ ነበር፣ በዚህ መሰረት ለቀውጣል። ባለፈው ሳምንት የተለየ ውይይትን ባይደረግ ከዙሪያው ለቆ መውጣቱ ነው የሚነገረው። ይሄ ለምን ለቆ ወጣ የሚለው ጥያቄ ነው። አንዳንዶች ይሄ የፋኖን እንቅስቃሴ ፋኖን የማደኑ ከቦጅ እንዲሰጥ የማድረጉ ነገር ከህዝብ ጋር የሚያላትመው ስለሆነ ፋኖ ከህዝቡ ጋር ስለሆነ ያለው ከህዝቡ ጋራ ላለመላተም እና ሌላ ስልት ለመቀየስ ነው። የዚህ አይነት ነገር ብዙ ሀገሮች ውስጥ ያጋጥማል የሚል መላምት የሚሰጡ አሉ። በሌላ በኩል ደግሞ አንተ ቅድም የጠቀስከው የፋኖ አዛዥ የምስራቅ አማራ ባለው ምህረት ወዳጆ ደግሞ ያለው ነገር አለ። መከላከያው የሰሜን እዝ ላይ ጥቃት ሲሰነዘርበት እና ከዛ በኋላ በተደረገው ውጊያ ወድሟል የለም ነው የሚለው እና ምንም ለፋኖ ስጋት በሚሆንበት ደረጃ ላይ ያለ መከላከያ የለም፣ ምንም ማድረግ አይችልም። አሁን መከላከያ ተብሎ የሚቀርበው የኦሮሞ ልዩ ኃይል የመከላከያውን ዩኒፎርም ለብሶ ነው። እንደውም ስጋታችን መከላከያው ሳይሆን የኦሮሚያ ልዩ ኃይል ነው ብሏል። አሁን ያለው የኦሮሚያ ልዩ ኃይል ነው አይደለም፣ ሌላ ጉዳዩ ነው ሳለ መከላከያው በዛ ጦርነት መዳከሙንና በተለይ ነባሩና ልምድ ያለው ተዋጊ ኃይሉ የሌለ መሆኑ ምንም ጥርጥር የለውም። በመቶ ሺዎች ነው ሰራዊቱ ያለቀው፣ ምናልባት እስከ 250 ሺህም ሊሆን ይችላል። እና አሁን ያለው ዝም ብሎ ከየቀበሌው ግማሹን ብር ሰጥተዋታለው የመለመሏቸው ትናንሽ ልጆች በለብ ለብ ስልጠና ወጥቶ ሄዱ ናቸው። የውጊያ ልምድም የላቸውም። በዚህ ላይ ውጊያ ጦር ሰራዊት ትዕዛዝ የታዘዘውን የሚያደርግ ቢሆንም ዜጋ ስለሆነ ኮዝም ጭምር ይፈልጋል። ውስጡ አለ። ትዕዛዝ ተቀብሎም ሲሄድ ውስጡ ኮዝ አዝሎ ነው የሚዋጋበት። የአሁኑ ላይ ኮዝ ያጣበታል፣ አጥቶበታል። እንግዲህ አማራም አለበት፣ ኦሮሞም ሁሉም ነው ያለበት። እና ዝም ብሎ የእርስ በርስ ነገር ሆኖ ኮዝ ያጣበትም ይመስለኛል። ስለዚህ የመዋጋት ወኔ የሚለው እና ከህዝቡ ጋር ኮንፍሮንት ላለማድረግ ነው የሚለው እንደተጠበቀ ሆኖ መከላከያ የወጣው አቅምስ አለው ወይ ሰራዊቱ ፍላጎትስ አለው የሚለውም ጥያቄ ነው። ይህም ጭምር ሊሆን ይችላል ብዬ ነው።
ባለፈው ሳምንት እንደውም ከአማራ ህልንት ጋር አንዋጋም የሚል ወታደሮች ጠይቀዋል።
ሊሆን ይችላል። ኮዝ ከሌለህ እንደዚህ ነው ትዋጋም አታሸንፍም፣ ወዲያው ነው የምትሸሸው። ኮዝ ከሌለህ በጣም ከባድ ነው ውጊያ። ኮዝ ይፈልጋል። የምታምንበት ልትሰዋለን ድንበር ሲደፈር በዚህ ዝመት በዚህ ሂድ፣ ዛሬ ተነስ፣ ሌሊት ተዋጋ የሚለው ትዕዛዝ ነው። ተቀብለህ ትዋጋለህ። ግን ኮዝ ደግሞ አለው የሀገሬ ድንበር ተደፍሯል የሚል ነው። ሰርጎ ገባ አሸባሪ ሲመጣ አልሸባብ ቢገባ ትዋጋዋለህ። መንግስት ነው የሚያዝህ፣ ሂድ ተመለስ፣ ሌሊት ተዋጋ፣ ጠዋት ተዋጋ የሚልህ በትዕዛዝ ነው። ይህን ትዕዛዝ ታከብራለህ። ግን ስትዋጋ ዝም ብሎ ተዋጋ ስለተባልክ ሳይሆን ኮዝ አለ። ለምሳሌ የኦሮሞ ልጆች ኦሮሚያ ውስጥ ከሽነሱ ሸኔ ከሚሉት ከኦሮሞ ነጻነት ሰራዊት ጋር መዋጋት ይከብዳቸዋል። ኮዝ ነው የሚያጡበት። ምክንያቱም እነሱ ልጅነታቸው ጀምረው ሲያድጉ የኦሮሞ ነጻነት ሰራዊትን፣ የኦሮሞ ነጻነት ግንባርን፣ የኦሮሞ ነጻነት ታሪክን ለኦሮሞ ነጻነት የሚዋጋ ነው በሚል ስለሆነ ውስጣቸው የተቀረጸው። ሂዱና ተዋጋ ስትላቸው ትእዛዝ መጠበቅ እንዳለ ሆኖ ኮዝ ስለሚያጡበት አፍራሽ ስለሚሆንባቸው የመዋጋት ፍላጎት የላቸውም። አብዛኞቹ እጅ የሚሰጡት እነዛ ነው እና ይሄም ሊሆን ይችላል። እንግዲህ በተመሳሳይ አሁንም የአማራ ክልልም ምንም ያመጡት ነገር የለም። ግጭቶች በዛም በዚህም ሲፈጠሩ ነበር። ሰሞኑን ውይይት ነገር እየተደረገ ነው ይባላል እና እኔ ዝም ብዬ ስገምተው በዚህ በኃይል አካሄድ የቻሉት አልመሰለኝም። ህዝቡ ጋር ለመጋጨት የሚሆን ከማጣት አንድ ብቻ ያቃተ ነገር አለ። ዋናው ነገር እንግዲህ መንግስት ቅድም አንተስትሎ የነበረ ነገር አለ። የአማራ ክልል ያለው እንቅስቃሴ እና እዛ ያለው ኃይል ለስልጣኔ ስጋት ነው ብሎ ያምናል። አብይ መንግስት በተለይ ራሳቸው ጠቅላይ ሚኒስትሩ እንቅልፍ አይወስዳቸውም። ልክ ቅድም ቤተ ክርስቲያኑ ላይ እንዳለ አይለቁትም አይለቁትም። በቃ የሆነ ነገር ሳያደርጉ አይለቁትም። ይሄ ነገር በተለይ ምን አይነት መልክ እንዲይዝ ነው የሚያደርጉት? አሁንም ያንን መልክ እየያዘ ነው። የጽንፈኝነት ባለፈው እዚህ አላላ ከላ ሄደው ሲናገሩ እንደነበረው የድሮውን ስርዓት የአንድ ብሔር የበላይነት ያለበት የአንድ ማንነት የበላይነት ያለበት አገዛዝ ፌዴራላዊ ስርዓቱ የሚያፈርስ ሊመጣብህ ነው በሚል ሌላውን ህዝብ ከአማራ ጋር ወደ ማጋጨት ሊኬድ ይችላል። ከዛ በኋላ አማራው የሚያነሳቸው ጥያቄዎች የሚያደርጋቸው እንቅስቃሴዎች የቀሩት ብሔሮች በተለይ አጠገቡ ያለው የኦሮሞ ባለፈው ከትግራይ ጋር ኦልሬዲ ተጋብቶ አንዱ ለሌላው ጠላትና ስጋት የሆነበት ሁኔታ አለ። በዚህ በኩል ከኦሮሞም ጋር እንደዛ በማድረግ አማራው ከላይም ጠላት ከታችም ጠላት፣ ከዛ በኋላ የትኛውም ክልል ውስጥ የሚኖረው እየተሸማቀቀ የሚኖር እንዲሁም በማድረግ ወደ ማንበርከክ ሊኬድ ይችላል። ይህንን መገንዘብ ያስፈልጋል። ቅድም እንዳልኩ እነዚህ ነባራዊ ሁኔታዎች አይቶ ጥያቄዎችን የአማራ ህዝብ ጥያቄዎች በደንብ ፍሬም ተደርገው አሁን ባለው የኢትዮጵያ አውድ ውስጥ ግጭቱ ሳይገባ ታሪክም ሳይቆሽሽ ሰላማዊ ልባት የሚያገኝበት መንገድ ላይ መበርታት በደንብ መደራጀት። አሁን ከማን ጋር እንደራደር ሊል ይችላል። ምክንያቱም ክልሉ የሚያስተዳድረው ብልጽግና የራሱ አካል ነው። ሌላ ፋኖ የሚባለው ተደራጅቶ ያለ አካል አይደለም። የተበታተነ
ሰዓታችን
ብቻ አንድ የገባው ነገር ስላለ እሱ ሬዚስት የሚያደርግ ኃይል ነው።
ኦኬ፣ ጥሩ።
ሌላ እንደ ድርጅት ተደራጅቶ ያለ እዚህ እንቅስቃሴ ውስጥ መሪም የለውም። ከማን ጋር ነው የምንደራደሩ ሊል ይችላሉ። ስለዚህ መደራጀት ለድርድር ስትመጣ አንድ አካል ሆነ ነው የምትመጣው እና በደንብ ጥያቄያቸውን አጀንዳቸውን ፍሬም ማድረግ ላይ ቢሰሩ መልካም ነው።
ጥሩ። ሰዓታችን በጣም በጣም እያለቀብኝ ነው። እኔ አጠራጠር አድርገን አንድ አጭበክ ወደ ትግራይ እንሂድ። የስምምነቱን ተመልክቶ የክትትል ቡድን በኢሮብ እና ዛላንበሳ በኤርትራ ወታደሮች ምንድን ነው እንዳያልፍ እየተከለከለ ነው።
የኤርትራ ወታደሮች ወደዛ ሊሄዱ ብለው ተከልክለዋል።
አዎ፣ ይሄ ያለ ማን ነው በቀደመታ ማን ነው ማይክ ሃመርም ባለፈው ሰቦዳኛው ሳምንት የኤርትራ ሰራዊትና የአማራ ሰራዊት ከትግራይ ውስጥ መውጣት አለበት የሚል ሰምቼበታለሁ። እሱ እንዳለ ሆኖ አሁን ደግሞ የእርዳታ እህል እንዳይገባ ተሰርቋል በሚል ያ የተሰረቀው በነገራችን ላይ የተሰረቀው የኤርትራ ወታደሮች ያሉበት አካባቢ ነበር የነበረ ነው። እኔ ይሄ ከሁለት እስከ ሶስት ሳምንት በፊት የወጣ ነው። አሁን እንደ አዲስ ነገር አድርገው ሁሉም ሊያራግቡት እየፈለጉ ነው እንጂ የዛን ጊዜ የተሰረቁ ናቸው እና አሁን ከወር በኋላ እንደገና እርዳታ አንሰጥም የሚል ነገር መምጣቱ እንግዲህ አንድ የተፈለገ ነገር ሊኖር ይችላል። የትግራይ ክልል ነው። ብሔራዊ ምርጫ ቦርድ በሚቀጥሉ ዓመት ምርጫ አካሄዳለሁ ትግራይ ውስጥ ትግራይና ሌሎች ምርጫ አልተካሄደባቸው ብሎ እንትን ብሏል። ግን ያን በተናገረ በሰዓታት ውስጥ በትላንትናው ዕለት የህወሓት ያቀረበውን እንደገና የመመለስ እንትኑን አልቀበልም፣ ህግ እንትን የለም፣ እሱን የማያደርግበት የህግ መስፈርት የለኝም የሚል እንትን አድርጓልና አንዳንድ ጊዜ ወይዘሪት ብርቱካን አሁን እዛ ከመሄድ በፊት ይሄ ነገር እንደሚመጣ ካለፈው ሳምንት ጀምሮ ጥርጣ ጭንቅላቴ ውስጥ ነበር። ለምን ብለህ ብትለኝ የአብይ ደጋፊ የሆኑ ዌብሳይቶች አሉ
ቴሌቪዥን የዩቲዩብ እና ቴሌቪዥን የሚያሳልፉ ኢትዮጵያ የሚያሳልፋሉ በዩቲዩብም ያሉ ሰዎች እና በተደጋጋሚ የተናገሩ ጌታቸው ረዳን አስመልክቶ ጌታቸው ረዳ እኮ ምንም ነገር የለውም በምርጫ ቡርኩና እንትኑ ያልተመለሰለት ነው ሳይመለስለት ነው እንደዚህ እንደልቡ የሚሆን እንትን የሚያደርገው የሚል ትችት እየተደረገ ነበርና ትላንትና ነው ከትላንት ወዲያ ደግሞ ምርጫ ቦርድ እኮ አሁንም እንትን ላይሰጠው ይችላል የሚል ግፊት እየተደረገ ያለበት ዌብሳይት አለ የጠቅላይ ሚኒስትሩ አንድ ቁጥር ቀኝ ጆቾኑ ስማቸው መጥራትም በእናንድ ጊዜ እንትን አያደርግም ያንን ተከትሎ ግን ወይዘሪት ብርቱካን ምርጫ ይካሄዳል ብላ እንደገና ደግሞ አሁን ተመልሳ ደግሞ ወደ ቦታው አልመለስም የሚል ነገር መጀመሪያ ሲጀመርም መሰረዝም አልነበረበትም እኔ አብይ ተናገረ በቃ የመጽሐፍ ቅዱስ ቃል አርጋ ወስዳ ሰርታለች አብይ ተናገረ ብልጽግና ፓርቲ ሆኖ ምርጫ እንዲገ ፓርቲ ሳይሆን ምርጫ እንዲወዳደር አርጋ መንግስት አድርጓለች ሶ እንደዚህ አይነት ያለበት ነውና እነዚህ ጠቅልላ አድርገና እንደ አጠረባለ መልኩ ሰዓታችን ሌላ አንድ በጣም እንትን የሆነ በጣም እንትን ከባድ የሆነ ጥያቄ አለኝ እንትን ነገር አለኝና እዛ ካሜራችን ፊት ይችላል እንደገና
ይሄን ባጭሩ ነው
አጭር በቃ
እሺ ብዙ ነው በቂም ሰፊ ነበረ ግን ምርጫ እንዲካሄድ መባሉንና እንደገና ወደ ጋይነት አተመለሰ የሚለው ላይ ብቻ እናገር ምርጫ ይካሄዳል ብለዋል ጥሩ ነው ህወሓት ወከና ሰጥቶት አልሰጥቶም ተወዳደረም አልተወዳደረም በትግራይ ምርጫ ሲካሄድ ህገ መንግስቱ ትግራይን የሚያቃት ደቡብና ምዕራብ ትግራይንም ጨምሮ ስለሆነ እንደዚህም ቦታዎች ላይ ምርጫ እንደሚካሄድ ማወቅ አለበት ምርጫ ቦርድ ስለዚህ እነዚህንም ነገሮች የማስከበር ኃላፊነትና ግዴታውንም አብሮ ማሰብ አለበት ሌላ የትግራይ መልሶ ግንባታ ባልተካሄደበት ሁኔታ የመዋቅሮች ስለሌሉ እስከታችኛው መዋቅር ድረስ ወርዶ መስራት ላይ ሊቸገር ይችላል እንደዚህ አይነት ችግሮች አሉ የኤርትራ ሰራዊትም ተቆጣጥሮ ያለባቸው ቦታዎች አሉ እነዚህ ነገሮች በሙሉ መኖራቸውን ማሰብ አለበት በተረፈ ፓርቲው ወደ ህጋዊነት አይመለስም ያለው የገረመኝ ነገር ምርጫን ጊዜ ለማራዘም ህግ ትርጎማ በቢትዊን ዲ አርቲክልስ የተነተለ ተቋም አሁን የለም እንዴ በእንዲህ ብላክ ኤንድ ዋይት ይሄ አርቲክል ተብሎ አልተጻፈም ብሎ መከልከሉ ትንሽ ያስቸግራል ሊተረጎም የሚችል ነገር ነው ይሄኛው እና ምናልባት እንደሱ ተደርጎ ያልተከተተውም ይሰረዛል ተብሎ አንድ ፓርቲ ጋጋነቱን ያጣል ተብሎ ይመለሳል የሚል ያልኖረው በትርጉም ሊመጣ የሚችል ስለሆነ ነው
እሺ
እና ይሄን መተው በጣም ገርሞኛል በተረፈ ግን ፓርቲው እንደ አዲስ ማመልከተው ቢሆን ወደ ምርጫ መምጣቱ
አይቀርም
እነዚህ ይበቃሉ
አምስት ደቂቃ አለችኝ አምስት ደቂቃ ማስቀደም የነበረብኝ ነገር ነው ያላስቀደምኩትና የኢትዮጵያ ፖለቲካ ወደ 15 ዓመት ወደ ኋላ እንዲጎተት ካደረጉት ዋና ምክንያቶች የቅንጅት አመራሮች የነበሩና የቅንጅት አጨብጫቢ የነበሩ ሰዎች ናቸው። ዋናው ተጠቃሽ የሚሆኑ ብርሃኑ ነጋ ነው። ብርሃኑ ነጋና ጓደኞቹ አቶ ልደቱ አያሌው ከመጀመሪያ ጀምሮ አንድ አቋም አላቸው። ፓርቲው ሲመሰረት ጀምሮ ፓርቲው ሲመሰረት በሰላማዊ ትግል የመሄድን የመጓዝን መፋጠጥን መጋፋትን በመሰረታዊ በሆኑ ምክንያቶች መንግስትን መተችትና መቃወም አሁን እኚህ ሰው ታሰሩ ወጡ ወጭ ሆኖ ሐሳባቸውን ይገልጻሉ አሁን ይባስል ብሎ ሰላማዊ ትግል የነበረውን ሰውዬ እብዱ መንግስት መጣና የለም አስራሃሎኝ ጋላሃሎኝ ሽብርተኛ ነው ብሎ ሲላቸው አትወልደቱ ነው ይሄንንም አትልታረጋት ትችልም አንተ መንግስት አትችል አደም መግዛት አለብህ መጥቼም ዋገታለሁኝ ብለው እየተዘጋጁ ነው ወደ ኢትዮጵያ ለመመለስ አቶ ልደቱ እኔ መቼስ አቶ ልደቱ
ከስስኪ መሰረተባቸው ብቻ ነው
እየተዘጋጁ አቶ ልደቱን የመሰለ ፖለቲከኛ በየትም በኩል ኢትዮጵያ ውስጥ ፈልጋ አታገኝም ከመለስ ዜናው ይቀጥለ ማለት ነው የለም አይኖርም ሊኖርም አይችልም በምንም አይነት መልኩ በተለይ በተቃዋሚ ጎራ ልደቱ አያሌውን የመሰለ አቀንቃኝ ተራኪ ፖለቲካውን አውጥንጥሮ የሚናገር ሰው ማንም ሰው የለም። ምናልባት ለኢትዮጵያ ለወደፊት ኢትዮጵያ ሰላማዊ ትግልና ላለውም ስርዓት ለለውጥ መንገድ ሊከፍት ይችላል። ልደቱ ሊመጣ ነው። ህመም ያማል። ህመሙንም ሁሉ ግን በሐሰት ወንጅለህ ግን ልትቀመጥ አትችልም። መትቸፈረዳለው አብለዋል። ሊታሰሩ ይችላሉ፣ ላይታሰሩ ይችላሉ። አብይ ተንኮለኛ ስለሆነ ዝም ብሎ ሊያስገባቸው ይችላል። ከቀናት በኋላ ዘዴ ፈልጎ ሊያሳቸው ይችላል። ምንም አዲስ ነገር ምን ትላለህ ስለ ልደቱ?
አንድ ትልቅ የተናገርከው ነገር አለ። መቼም ብዙ መሰንተን አልችልም።
እሺ፣ አዎ፣ እኔን ያጠፋው ከይቅርታ ጋር አይደለም። ያለው
ከህዝብ እንዲርቁ፣ ህዝብ በጥርጣሬ እንዳያቸው የተሰራው ስራ በጣም የሚገርም ነው።
አዎ፣
በዚህ ውስጥ ትልቁን ስራ ትልቁም ድርሻ የነበረው አሁን ዶክተር ብርሃኑ ነጋ ነው። ያ ሁሉ ጫና ተደርጎ ለዛ ሁሉ አመታት ግን ያልተሰበረ ፖለቲከኛ ነው ልደቱ። አሁን ማን እውነተኛ እንደሆነ ምንድን ነው የሆነው ብሎ መሰንተን አያስፈልግም። አሁን በኢትዮጵያና በህዝብ ጉዳይ ላይ ልደቱ ያለውን አቋምና ብርሃኑ ያለውን አቋም አይቶ ማን ትክክለኛ እንደነበረ መፍረድ ይችላል። ልደቱ የዚህ አይነት ፖለቲከኛ ነው። ያን ሁሉ ተቋቁሞ ያልተሰበረ ነው። መቼም ሊሰበር እንደማይችል ያረጋገጠ ፖለቲከኛ ነው። አቋሙን መደገፍ አለመደገፍ ሌላ ነገር ነው። ፖለቲከኞች አንድ አይነት አይደለም አቋማቸው። ግን እንደ ፖለቲከኛ የሚሰበር ፖለቲከኛ አይደለም በአቋሙ። ስለዚህ መጥቶ ታሪክ ሊሰራ ይችላል። በፍትህ አደባባይ ላይ ተናግሮ ጽፎ ይሄ መንግስት የተከተለው አካሄድ ሊሰዋ ይችላል። ግን በጣም የመጨረሻው ወራዳ መሆኑንና ምን ያህል ኢፍትሃዊ እንደሆነ ማሳየቱ አይቀርም። እና በዚህ ደረጃ መስዋዕትነት ለመክፈል የተዘጋጀ ታላቅ ፖለቲከኛ ነው። እኔ ማንም ሰው አድርግ አታድርግ ብሎ ቢመክረውም የሚቀበልም አይመስለኝም። ራሱ አቋም ጸንቶ የሚኖር ፖለቲከኛ ነው። የአንድ ፖለቲከኛ ግብም ይኸው ስለሆነ ባመነበት ነገር ቢቀጥልና ጫና ባይደረግበት ሁሉ ነው ደስ የሚለኝ። ምክንያቱም ታሪክ መስራት አለበት።
ልደቱን እንትን ለማድረግ
ሰዓት ስለሌለን ከዚህ በላይ ማለት አልችልም።
ልደቱን በጉልበት በምናምን አስገድዳል የሚል ሰው ያበደ ካልሆነ በስተቀረ በትክክለኛ አእምሮ ያለው ሰው አይሆንም። ልደቱ ላመነበት የሚቆም ነው፣ የቆመም ነው፣ ይቆማል። በነገራችን ላይ የሚገርመው ነገር ከ15 ዓመት በኋላ በነገ ዕለት ህዝባዊ ስብሰባ ያደርጋል ልደቱ አያሌው ዋሽንግተን ዲሲ። ከህዝቦች ጋር ህዝብ መሀል ገብቶ ሀሳቡን ይገልጻል። ስለ አማራ የአማራ ትግል ወዴት ሊያመራ ይችላል የሚለውን ነገር ጥያቄ ይቀርብለታል ተብሏል። ያንን መሰረት አድርጎ የራሱን ትንታኔ ሊሰጥ ይችላል። ያቀረባቸው ሀሳቦች አሉ። እንደዚህ አይነት ፖለቲከኛ ሲመጣ እርግጥ የተከሰሰበትን ምክንያቶች የጠቀሳቸው አንደኛው ምናልባት ስለ አማራ የተናገርኩት ስለሆነና ከዛ ህብረት ከዛ ብሔር የወጣው በመሆኔም ሊሆን ይችላል የሚል የራሱን ግምት አውጥቷል። ይሄ የራሱ ምክንያቶችን ሊከሰስ የተዘጋጀበትን ሁኔታ እንትን እያደረገ ያለበት ሁኔታ ነው። ለማንኛቸውም ግን አቶ ልደቱን በማንኛውም መልኩ እግዚአብሔር ይርዳው። ለኢትዮጵያ ምናልባት አዲስ መፍትሄ ሊያመጣ ይችላል። አድማጮችም በተቻላችሁ መጠን ባለፉት 15 ዓመት ይዛችሁት የነበረውን የተሳሳተ አመለካከት እኔ የተሳሳተ ነው ላተሳሳቱ ትችላላችሁ መስሏችሁ ተቃውሟችሁታል። ከዛ ሰከን ብላችሁ ባለፉት ሁለት ዓመት በተለይ ባለፈው ዓመት የጻፋችሁ ወደ 6 ጽሑፎች አሉ። እነሱን ለማንበብ ሞክሩ። ማንበብ ባትችሉ ብዙ የቪዲዮ ፕሮግራም ያላችሁ ሰዎች ተርከውታል። ቁጭ ብላችሁ እየተዝናናችሁ ማዳመጥም ትችላላችሁና ብዙ መፍትሄዎችን ብዙ ችግሮችን የሚቃልሉበትን ስለ አገሪቱ ወቅታዊ ሁኔታ ችግሮችን የገለጸበት ነውና ለማንኛቸውም ይቅናው። በሚቀጥለው ሳምንት ሰፋ አድርገን እናያለን። ምክንያቱም የነገውን ስብሰባ አይተን የሚመጣው እናያለን። እስከዛ ድረስ ደህና ሁኑ። ሰላም፣ መልካም የእናቶች ቀን ለሁላችሁም።